ዴይሊ ቤዝስ ያንን በተዳር ያላችሁ በጓደኝነት በቤተሰብም ያንን እያነበባችሁ መካፈል ትችላላችሁ። በጣም ፕሮፋውንድ የሆነ ትሩዝ ያለበት ነው። አንድሮ ሙሬ በጣም በርካታ ለሆኑ ለእግዚአብሔር ሰዎች መንፈሳዊ መረዳትን ማስተዋልን እንዲያገኙ በክርስቶስ ላይ የጻፈ ሰው ነው፣ ያስተማረ ሰው ነው። ብዙም መጽሐፍቶች አሉት። ኢፍ ዩ አር ኢንትረስትድ የእሱም መጽሐፍቶች ሪሊ አንብቡታት፣ ልነግራችሁ አልችልም። እና ኦልሞስት በልጅነታችን መንፈሳዊ እድሜያችን በሙሉ ያደግንበት የተባረክንበት መጽሐፍቶችን የጻፈ ሰው ነው። እና እንደውም አንዳንድ ሰዎች ምን ይሉታል? በክራይስት ፖሰስድ ማን ይሉታል። እና የእግዚአብሔር የኢየሱስ ክርስቶስ ሀሳብ በውስጡ አለ። አባይዲንግ ኢን ክራይስትን እና የቤተ መቅደስን ነገር ስንማር ያው በጣም ሸክም ሆኖ ብኝ አለ አይደለም፣ ላካፍል የምፈልጋቸው መሰረታዊ ጥቂት ነገሮች አሉ። እና አንዱ ቤተ መቅደሱ የእግዚአብሔር ማደሪያ መሆኑን ማሳየት ነው። እና የእግዚአብሔር ማደሪያ የሚለውን ሀሳብ ስንመለከት አንድ ጊዜ አገናኘዋለሁ፣ ይቅርታ። እግዚአብሔር ይመስገን። ኮምፒውተሩ እርስ በርሶ አልነጋገር እያለ እግዚአብሔር ይመስገን። ስራ ምንድን ነው ሲሉ ምንድነው ይባል? ዋው ዲስከኔክት አድርገውና አንድ ጊዜ እንትን ልበለው፣ ይቅርታ። ኦኬ እ እሺ በዚሁ እንሄዳለን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም ብሩክ ይሁን። መንፈሳችንን እግዚአብሔር በቃሉ ዙሪያ እንዲሰበስብልን ጸልያለን። ልዑል እግዚአብሔር እጅግ አድርገን እናመሰግንሃለን። በስመ ጥላ ስር ሆነን ስናመልክ ጌታ ሆይ ቃልህንም ስንሰማ ከእህታችንም አንደበት በሕይወቷ የሰራኸውን ቃልህ ጌታ ሆይ ያመጣላትን በረከት የተረዳችውን መረዳት ሁሉ ስንሰማ ጌታ ሆይ ልባችን ይነካል። ምስጋና ደግሞ ላንተ ልናቀርብ ግድ ይለናል። ጌታ ሆይ ስም ብሩክ ይሁን። የቤተ ክርስቲያን ራስ የሆንክ ሊቀ ካህናችን የናዝሬቱ ኢየሱስ ሕዝብህ ያንተ ማደሪያ መሆኑን እንዲያስተውል ጌታ ሆይ በማደሪያ ውስጥ በክብር የምትመላለስ ጌታ እንዳለህ እንዲያውቅ አቤቱ ካንተ ጋራ ጌታ ሆይ በክብር በውስጣችን ካለው ጋራ ያለንን መንፈሳዊ ግንኙነት እንድታሳየን ለምንሃለን። ይህን ጊዜ ሁሉ አንተ ተቆጣጠር በኢየሱስ ክርስቶስ ስም አሜን። ባለፈው ጊዜ እንግዲህ ስንማር ለማሳየት እንደሞከርኩት የብሉይ ኪዳን ቤተ መቅደስ በባህሪው ሲታይ 3 ደረጃዎች እንዳሉት ተመልክተናል። እና ቤተ መቅደሱ በጣም ብዙ ክፍሎች አሉት። እና እንትን የውጭ አደባባይ የሚባል አለው። ባለፈው እንደተመለከትነው በዚህ የእስራኤል ህዝብ ትሪስም ዲስኮኔክሽን በዚህና በእንትኑ መካከል ይህን ልትሆን ቤተ መቅደሱ ስንመለከተው በእንደዚህ ያለ አይነት ሁኔታ ያው ውጭው ዙሪያውን ያለው ክፍል ባለፈው እንዳሳየኋችሁ ይሄ ዙሪያውን ያለው ፓርት ይቅርታ ዙሪያውን ያለው ይሄ ክፍል ምን እዚያ አካባቢ ያለው ይቅርታ አንድ ጊዜ እዚህ ጋር ዙሪያውን ያለው ግቢው እንደሆነ ተመልክተናል። አይሁዳውያኖች መጥተው በዚህ ገቡና አምልኳቸውን የሚያረጉት እዚህ ግቢ ውስጥ ብቻ ነው። እና ይሄ አሁን የምንመለከተው ዛሬ ትኩረት የምሰጥበት ክፍል ቤተ መቅደሱ ትክክለኛው እግዚአብሔር ታቦት ያለበት ቤተ መቅደሱ የሚባለው ይሄ ነው። ስለዚህ የውጭው ግቢ ነው የሚባለው አደባባይ ወይም ግቢው ለፀሐይ የተጋለጠ ሰው አይሁዳዊ የሆነ የተገረዘ የኪዳን ሕዝብ የሚገባበት ነው። ይሄኛው ክፍል ሁለተኛው ክፍል የምንመለከተው ጥቁር ላድርገው ምናልባት ይሄኛው ክፍል ቅዱስ ስፍራ የሚባለው ነው። በዚህ ክፍል ውስጥ ካህን ያልሆነ ሰው ሊገባ አይችልም። አይሁዳውያንም ቢሆኑ የኪዳን ሕዝብም ቢሆኑ እዚህ ውስጥ መግባት አይችሉም። እና ሁለተኛው ክፍል ይሄ ነው። ይሄ ደግሞ ቅድስተ ቅዱሳን ይባላል። ቅድስተ ቅዱሳን የሚባለው ታቦቱ ያለበት ቦታ ነው ውስጠኛው ክፍል። እና ይሄ መጋረጃ አሁን የምታዩት ይሄ መጋረጃ ይሄንን ቅድስተ ቅዱሳኑ ያለበትን የሚጋርድ መጋረጃ ነው። እና ሊቀ ካህን የሆነው ሰው በዓመት ሲገባ ይሄንን ቅድስተ ቅዱሳኑን አልፎ ነው መጋረጃውን አልፎ ነው ወደ ውስጥ የሚገባው። በዓመት አንድ ጊዜ ብቻ ነው የሚገባው። እና ይሄ ቤተ መቅደስ ትልቁ ነገር በውስጡ የሚካሄደው ስርዓትን ሁሉ የከበረ የሚያደርገው እግዚአብሔር በዚያ ማደሩና መኖሩ እንደሆነ ይታመናል። እና አይሁዳውያኖች ወደዚያ ወደ ቤተ መቅደሱ በሚሄዱበት ጊዜ ለመገናኘት የሚሄዱት እግዚአብሔር እንደሆነ እናያለን። ስለዚህ ቤተ መቅደስ ውስጥ ስርዓት ሊፈጽሙ አይደለም የሄዱት። አምልኳቸው፣ ጸሎታቸው ትንሽ ወደፊት ላስኪደው ብዬ ነው። እና አምልኳቸው፣ ጸሎታቸው፣ መስዋዕታቸው፣ ስዕለታቸውን ሲያቀርቡ በዚያ ያለውን አምላካቸውን እግዚአብሔርን ለመገናኘት ብለው ነው የሚሄዱት። ሶ ትልቁ ነገር በዚህ ላይ ለማስቀመጥ የምፈልገው በዚያ ከእግዚአብሔር ጋር ያላቸው ግንኙነት ነው። መስዋዕታቸውን መስዋዕት የሚያደርገው፣ ልመናቸውን ልመና የሚያደርገው፣ የሚያደርጉትን ነገር ሁሉ ትርጉም ያለው የሚያደርገው በቤተ መቅደስ ውስጥ ካደረው አምላክ ጋር ያላቸው ግንኙነት ነው እና ቤተ መቅደሱ እንግዲህ በቅድስተ ቅዱሳኑ ብለን ያልነው ክፍል በውስጡ ያሉትን ነገሮች እንመለከታቸዋለን እና አንደኛው የስርየት መክደኛ የሚባለው ነው ዝርዝር ባለፈው ጥቂት ላሳያችሁ ሞክር ያለው ግን የስርየት መክደኛ የሚባለው ሁለት ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለ ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገ በአንድ ላይ ተሰራዋለ ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ የስርየት መክደኛውን በክንፎቻቸው ይሸፍናሉ ፊታቸውም እርስ በርሱ ይታያል የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ ይላል ስለዚህ የስርየት መክደኛው መንፈሳዊ ምስጢር በጣም ትልቅ ትምህርት አለው በአዲስ ኪዳን ውስጥ ላለን የስርየት መክደኛው በደሙ የኃጢያታችን ማስተሰሪያ ሆኖ የቆመውን የጌታችንን የማስተሰሪያውን ደሙን የሚያሳይ ነው እግዚአብሔር ይመስገን እና ይሄ ስርየት መክደኛው ታቦቱን የሸፈነ ነው ታቦቱን የሸፈነ እንደሆነ እንመለከታለን አንዳንድ ሁኔታዎችን ላሳያችሁ እዚህ ላይ የስርየት መክደኛው የስርየት መክደኛው ስንመለከተው በጣም በሚያስደንቅ ሁኔታ ነው የተሰራው እና የስርየት መክደኛው ብዙ ጊዜ በእስራኤላውያኖች ዘንድ በምን ሁኔታ ላይ እንዳለ ተመልከቱ ታቦቱ ላይ የተቀመጠ ነውና ኪሩቤል ሚላቸው እነዚህ አንድ ኪሩብ ነው በዚህ በኩል ያለው ሌላ ኪሩብ ነው እዚህ ጋር ያለውና ኪሩቤሎች ክንፎቻቸው ናቸው ይሄ ክንፋቸው ነው በዚህ ክንፍ አለ እንዲህ ክንፋቸውን ዘርግተው ወደ ስርየት መክደኛው አንገታቸውን አጎንብሰው ይመለከታሉ እና በጣም የሚያስደንቅ ነገር ነው ኪሩቤልን በመጽሐፍ ቅዱስ እና የመጀመሪያ የምናየው የት ነው እሱ በመጽሐፍ ቅዱስ ውስጥ ቤት ነው የምታስተውት በመጽሐፍ ቅዱስ ውስጥ በገነት ውስጥ ምን ሲያረጉ ነው ወደ ህይወት ዛፍ የሚወስደውን ነገር መንገድ ምን ያረጉ ነበር ይጠብቁ ነበር አያችሁት ስለዚህ ኪሩቤል ከጥበቃ ጋራ የእግዚአብሔር ነገር ካለበት ነገር ጋራ የሚያዝ ነገር እንዳላቸው እናያለን ከእግዚአብሔር ዙፋን ጋር በጣም የተጠጋጉ ናቸውና በዚህ በስርየት መክደኛው ላይ ያለው የኪሩቤል አቀማመጥን ስትመለከቱ ከስርየት መክደኛው በታች ታቦቱ ውስጥ ምን አለ የእግዚአብሔር ህግ አለ እና ይሄ የእግዚአብሔር ህግ የስርየት መክደኛው ተነስቶ ማንም ሰው ወደ ውስጡ ማየት አይችልም በአንድ ወቅት ፍልስጤማውያኖች የእግዚአብሔርን ታቦት ማርከው በነበረ ጊዜ እስራኤላውያኖች ኃጢአት በመስራታቸው የቤት ሳሚስ የሚባሉ ሰዎች ምርኮ ሆኖ ከፍልስጤሞች ሲመለስ ወደ እስራኤላውያን በታቦቱ ውስጥ ያለውን ጽላቱን ለማየት ከፍተው ሲመለከቱ ብዙ ሺህ ህዝብ አለቀ ስለዚህ ህጉ እርግማን ያመጣል የሚለው ለዚህ ነው እና የእግዚአብሔር ህግን የሚከድ ነው የእግዚአብሔር ህግ ሊያመጣ የሚችለውን ቁጣና ፍርድ የሚከድ ነው ሊቀ ካህኑ እዛ በሚሄድበት ጊዜ ያ የቃል ኪዳኑ ታቦት በምን ተከድኗል በስርየት መክደኛ ተከድኗል ይሄ ጌታ ኢየሱስ ክርስቶስ የኔና የናንተም ህይወት በብዙ በደል የተሞላነን አይደለም ብዙ ደካማ ጎን ያለነን ለኔና ለናንተ የስርየት መክደኛችን ማን ነው ኢየሱስ ክርስቶስ ነው እግዚአብሔር የተመሰገነ ይሁን መጽሐፍ ቅዱሳችንን አውጥተን ሮሜ ምዕራፍ 4 ላይ ብንመለከት ጌታ ኢየሱስ ክርስቶስ እኛ ኃጢያተኞችን እንዴት ባለ መንገድ እንደዚህ ባለ ሁኔታ የስርየት መክደኛ እንደሚሆንልን ማየት እንችላለን ምዕራፍ 4 ቁጥር 7 ላይ አመጻቸው የተሰረየላቸው ኃጢያታቸው ምን ያደረገላቸው የተከደነላቸው ይላል ኃጢያታችንን እንዳልሰራን አይደለም እግዚአብሔር የሰራነው ኃጢያት አለ ግን የከደነው ማን አለ ክብር ለእግዚአብሔር ይሁን ማን ከድኖታል ኢየሱስ ከድኖታል ስለዚህ ስርየት መክደኛ ይሄንን ነው የሚያሳየን እና ሊቀ ካህኑ ወደዚህ ወደ ቅድስተ ቅዱሳኑስ መጋረጃውን አልፎ ሲገባ ለራሱ ኃጢያት ለእስራኤልም ህዝብ ሁሉ ኃጢያት ምህረት ሊያስገኝለት የሚችለውን የኪዳኑን ደም እግዚአብሔር ለኃጢያታቸው እንዲያቀርቡ ያዘዛቸውን በዚህ በስርየት መክደኛው ላይ ከረጨ በኋላ በዚህ በስርየት መክደኛው በኪሩቤል መካከል የደመናውን እንደምትመለከቱት የነጭ ደመናው ብርሃንን ያሳያል፣ እግዚአብሔርን ክብር ያሳያልና በስርየት መክደኛው ላይ ሆኖ እግዚአብሔር ሊቀ ካህኑን ያነጋግረዋል። እግዚአብሔር የተመሰገነ ይሁን እና ይሄንን ነው የምንመለከተው። እነዚህን ስንመለከት የታቦቱ አሰራር፣ የስርየት መክደኛው ሁኔታ በጣም ዝርዝር ነገሩ በከፍተኛ ጥንቃቄ ተሰራ ነው። የስርየት መክደኛው ከታቦቱ ላይ ሲነሳ ይሄንን ነው የሚመስለው እና በወርቅ የተለበጠ ነው፣ ዙሪያ በወርቅ የተሰራ ነው። ኪሩቤል በወርቅ፣ ስርየት መክደኛው በወርቅ የተሰራ እንደሆነ እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ ስለ ታቦቱ ስንመለከት እግዚአብሔር በእስራኤላውያኖች መካከል እግዚአብሔር በእንደዚህ ሁኔታ ማደሩ ትልቅ መንፈሳዊ ነገር ነው። በአዲስ ኪዳን እንግዲህ የብሉይ ኪዳን ሊቀ ካህናት በእጅ የተሰራ ቤተ መቅደስ የኃጢአት ማስተሰሪያ ይዘው ይቀርባሉ በብሉይ ኪዳን። በአዲስ ኪዳን ግን እኔና እናንተን ቤተ መቅደሶቹ ያደረገን የእግዚአብሔር ልጅ ኢየሱስ ክርስቶስ የከፈለው መስዋዕት ምን ያህል ትልቅ እንደሆነ ተመልከቱ። እግዚአብሔር ጓዙን ጠቅልሎ ልብ በሉ መንፈስ ቅዱስ በውስጣችን ሲያድር እኛን የእግዚአብሔር ምን አድርጎናል? ቤተ መቅደሶች አድርጎናል። ክብር ለእግዚአብሔር ይሁን። የቀረበው መስዋዕት ምን አይነት ቢሆን ነው ይሄንን ያደረገው? በብሉይ ኪዳን አንድ በመጽሐፍ ቅዱስ ውስጥ ገላትያ ላይ ስናጠና ብዙ ሰዎች በተለያየ ጊዜ ሲጠይቁ አለው የተለያየ መጽሐፍ ቅዱስ ጥናት ላይ ኃጢአትን ሊያስወግዱ ከቶ የማይችሉ እነዚያን መስዋዕቶች ሊቀ ካህናቶቹ ያቀርቡ ነበረ እና በእነዚህ ሁኔታ ተመልከቱት። ምዕራፍ 10 ቁጥር 11 ላይ ሊቀ ካህናትም ሁሉ ይላል፣ በርካታ ሊቀ ካህናቶችን ያነሳል፣ እለት እለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። እና ሊቀ ካህኑ በዓመት አንድ ጊዜ የሚገባበት ምክንያት፣ እዛ ሁሌ እንደ ልቡ የማይገባበት ምክንያት ምን እንደሆነ ታውቃላችሁ? አንድ ጊዜ የቀረበው መስዋዕት በዚያን ጊዜ ለተሰራ ኃጢአት ብቻ የቀረበ ስለሆነ ያ መስዋዕት ከቀረበ በኋላ ለሚሰራ ኃጢአት ሌላ መስዋዕት መቅረብ አለበት። ስለዚህ ሰዎች ወደፊት ሊሰሩ የሚችሉትን ኃጢአት የሚያስወግድ ቋሚ መስዋዕት ሊያቀርቡ አይችሉም። የሚቀርቡት መስዋዕቶች በሙሉ ዕለት ዕለት የተሰሩ ኃጢአትን የሚመለከት ብቻ ነው። የጌታ ኢየሱስ ክርስቶስ ግን ደም፣ እሱ የተቀበለው መከራ፣ ለእኛ የከፈለው ዋጋ አንድ መስዋዕት ነው እና ምን ያደርጋል? ለዘላለም ፍጹማን ያደርጋል። ክብር ለእግዚአብሔር ይሁን። በጣም በጣም ድንቅ ነገር ነው። ይህን ስንመለከት ቁጥር 12 ተመልከቱት። እርሱ ግን ስለ ኃጢአት ስንት መስዋዕት? አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ተመልከቱት ቁጥር 14 አንድ ጊዜ በማቅረብ የሚቀደሱትን የአንድ ቀን ቅዱሳን አይልም። የምን ያህል ጊዜ ቅዱሳን ይላል? የዘላለም ፍጹማን አድርጓቸዋል ይላል። ስንት ጊዜ በማቅረብ? አንድ ጊዜ። ስንት መስዋዕት በማቅረብ? አንድ መስዋዕት በማቅረብ። ስለዚህ ጌታ ኢየሱስ ክርስቶስ አንድ ጊዜ ባቀረበው መስዋዕት በእግዚአብሔር አብ ቀኝ የተቀመጠ ሊቀ ካህን የሆነበት ምክንያት በዚያ መስዋዕት የዘላለም ፍጹማን ያደርጋል ይላል። ክብር ለእግዚአብሔር ይሁን። በጣም ብዙ ትልቅ ስህተት የክርስቶስን አማላጅነት ክደው የሚያስተምሩ በጣም ኢቨን ኢቫንጀሊካል ክርስቲያኖች ሆኖ ስለ ቅድስና አክርረው ሌጋሊስቲክ በሆነ መንገድ የሚያስተምሩ ሰዎች የሚሳሳቱትን ስህተት ማስተዋል አለባችሁ። ከዚህም ራሳችንን መጠበቅ አለብን። ኢየሱስ ክርስቶስ የአዳምን ኃጢአት ብቻ እንዳስወገደ የሚያስተምሩ ሰዎች አሉ። በነገራችን ላይ የአዳምን ኃጢአት አስወግዶ አስታርቋል፣ ከዛ በኋላ ግን የምትድነው በጾም በጸሎት በጻድቃን በቅዱሳን ነው ብለው ደፍረው ሰዎች ያስተምራሉ። ኢቫንጀሊካልም ክርስቲያኖች ሆነው ሌጋሊስቲክ በሆነ መንገድ ሰዎች እግዚአብሔር የኃጢአት ምሕረት አድርጓልሃል፣ ከዚያ በኋላ ግን የምትድነው በምንድን ነው? በቅድስና በምትሰራው የቅድስና ህይወት ነው ይላሉ። ውድ ወገኖቼ ያነበብኩላችሁ ክፍል ኢየሱስ ክርስቶስ አንድ ጊዜ ባቀረበው መስዋዕት ምን አድርጓቸዋል ይላል? የዘላለም ፍጹማን አድርጓቸዋል ይላል። ክብር ለእግዚአብሔር ይሁን። ቁጥር 10ን ተመልከቱት። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቀረብ ምን አርገናል ይላል? የጌታ ኢየሱስ ክርስቶስ ማዳን እኔና እናንተን ከእግዚአብሔር ማስታረቅ ብቻ ሳይሆን እኛን በኃጢአታችን ከሚመጣብን ፍርድ በማዳን ማጽደቅ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ባቀረበው መስዋዕት ምን እንሆናለን ይላል? እንቀደሳለን ይላል። ቅድስና በክርስቶስ ሥራ ላይ ተመሰረተ ካልሆነ፣ በሰው ሥራ ላይ ተመሰረተ ከሆነ ትክክል አይደለም። የገላትያ ክርስቲያኖች አንዱ የተሳሳቱ ትልቅ ነገር ኢየሱስ ክርስቶስን ማመናቸውን የሚክዱ አስተማሪዎች አይደሉም ያስጨግሯቸው። ክርስቶስን አምናቸዋል፣ ነገር ግን ሙሉ ክርስቲያኖች እንድትሆኑ በብሉይ ኪዳን ሥርዓት ውስጥ ያሉትን ነገሮች ደግሞ መፈጸም አለባችሁ ብለው ክርስቶስ ሲደመር ብሉይ ኪዳን የሆነ ትምህርትን ያስተማሯቸው እና ሐዋርያው ጳውሎስ ይሄ ነገር እንዴት አደገኛ እንደሆነ ሲናገር በጣም ሁሌ የሚደንቀኝ ትልቅ ብርቱ ቃል በገላትያ ላይ ብትገረዙ ክርስቶስ ምንም አይጠቅማችሁም አለ። እስኪ ጥያቄ ልጠይቃችሁ። ሰው ቢገረዝ ምን አለበት? አብርሃም ተገርዟል አይደለም? አብርሃም ምን አርጓል? ተገርዟል። የአብርሃም ዘሮች ትውልዶች ሁሉ ተገርዟል። 12ቱ የእስራኤል ነገድ ሁሉ ተገርዟል። የእግዚአብሔር ሰዎች ሁሉ ተገርዟል። በብሉይ ኪዳን ውስጥ ያልተገረዘ አይሁዳዊ የሚባል ሰው የለም። ምን አለበት እነዚህ ሰዎች ቢገረዙ? ምንድነው ችግሩ? ምንድነው ክርስቶስ ምንም አይጠቅማችሁም እንዴት ብሎ በድፍረት ጳውሎስ እንደዚህ ይናገራል? አያችሁት? እና ይሄንን ነገር በጣም አድርገን ማስተዋል አለብን። ለምን ይመስላችኋል ይሄንን ያለው? አስቡ እስቲ። እነዚህ ያሰተ አስተማሪዎች መጥተው መገረዝን የሰበኩላቸው ብሉይ ኪዳን እንዲጠብቁ ነው ያዘዟቸው። ብሉይ ኪዳን እግዚአብሔር የሰጠው ኪዳን ነው። የእግዚአብሔር ሰዎች ሁሉ የጠበቁት ነው። እቺን ነገር ማድረጋቸው አንዳንድ በብሉይ ኪዳን ያለው ማድረጋቸው ምን አለበት? ምንድነው የሚያጎለው ይሄ ነገር? ውድ ወገኖቼ መጽሐፍ ቅዱስ ስለ ደህንነት ሲናገር ከሚናገራቸው ቃላቶች ውስጥ ብርቱ የሆነ አንድ ቃል ላካፍላችሁ። ከዚህ በፊት ይሄን ሰብከው ከሌላ ነገር ጋር ተደባልቆ ስለቀረበ ልብ ላትሉት ትችላላችሁ። አንደኛ ቆሮንቶስ ምዕራፍ 1 ምን ይላል? እግዚአብሔር የዓለምን ምናምንቴ ነገር ያልሆነውን ነገር ደካማውን ነገር የመረጠበት ምክንያት ምን እንደሆነ ሲናገር ቁጥር 28 እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ ይላል። ያልመረጣቸው በዚህ ውስጥ ያሉት የተዘረዘሩትን ተመልከቱ። ጥበበኞችን አልመረጠም። ምን ማለቱን መሰላችሁ? ይሄ ማለት የተማረ ሰው አይደንም ማለት አይደለም። ጥበበኛ የሆነ ሰው ክርስቲያን አይሆንም ማለት አይደለም። ግን ሰውን ሲመለከት እግዚአብሔር ይሄ ጥበበኛ ነው እንዴ? ይሄማ በጣም ያስፈልገኛል እንዴ? ይሄማ ብሎ እግዚአብሔር አይመርጥም። የተማረ ሰው አይደንም ማለት አይደለም። አዋቂ ሰው አይደንም ማለት አይደለም። ሀብታም ሰው አይደንም ማለት አይደለም። ብርቱ ሰው አይደንም ማለት አይደለም። ግን እግዚአብሔር ግን ጥበበኛን ሲያይ፣ ባላባት የሆነውን ሲያይ፣ በስታተሱ ሰውን ቢመርጥ ኖሮ ሰውየው ምን ይላል? ምን ይላል? እግዚአብሔር ከመረጠው በኋላ እኔ እኮ የተመረጥኩት እኮ በባላባትነቴ ነው ይላል። አይደለም? አይደለም? በጥበበኛነቴ ነው። እኔ እኮ እግዚአብሔር እኮ ያለኝን ነገር እኮ አይቶ እኮ ነው። እኔ እንደዚህ ክሽ ክሽ ሰው አይደለሁም ይላል። እና ራሱን ትልቅ ያደርጋል። እግዚአብሔር ሰዎችን በጥበበኛነታቸው በቤተ ክርስቲያን ቦታ አይሰጣቸውም፣ በክርስትና ቦታ አይሰጣቸውም። ሲመረጡ የተመረጡበት ምክንያቱ ለሰዎች ሁሉ ጥበበኛ ነኝ የሚለው ከሞኝ ጋር እኩል ስፍራ ኖሮት ሄዳ ነው። ብርቱ የሆነው ከደካማው ጋር ቤዝ ላይኑ መነሻው እኩል ሆኖ ሄዳ ነው። አያችሁት? ባላባት የሆነው ከተናቀው ምናምንቴ ከተባረው ሰው ጋር እኩል ሆኖ ሄዳ ነው። በጣም ቆንጆ መዝሙር አለ፣ በጣም መወደው። ታሪኬ የጀመረው ከምኑ ስር ነው አለች ዘማሪዋ። ከመስቀሉ ስር ነው አለች። ይሲ እቺ ዘማሪ እንኳን ባቅማ በዘምር ድምጼን አይተኮ ነው እንትን ያልኩት እኮ ጌታ መረጠኝ ኢንታይትልድ እንኳን አይደለም አይ ወስ ሴሌክትድ በላላለችም መስቀሉ ስር ነው ታሪኩ አይተጀ መስቀሉ ጋር ታሪክ ሲጀመር ምን ማለት ነው ኃጢያተኛ ሆና ነው ተጀመረው ለምንድን ነው ይሄን እግዚአብሔር ያረገው ቁጥር 28ን ተመልከቱ እግዚአብሔር የሆነውን ነገር እንዲያጠፋ ያለምን ምናምንቴ ነገር የተናቀውን ነገር ያልሆነውን መረጠ ይላል ለምንድን ነው ይላል ስጋን የለበሰ ሁሉ በእግዚአብሔር ፊት ምን እንዳረግ እንዳይመካ ነው እግዚአብሔር ያዳ ነው ክብር ለእግዚአብሔር ይሁን ምን እንዳረግ ነው እንዳይመካ ነው እንዳይመካ እኔ በእግዚአብሔር ቤት ስታተስ ቢልድ እንዳላረግ እና አንድ የተናቀ ሰውና አንድ የከበረ ሰው አንድ ሞኝ የሆነ ሰውና አንድ ጠበበኛ የሚባል ሰው በእግዚአብሔር ቤት ሁለቱም ያላቸው ስፍራ እኩል ነው ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ለምንድን ነው እግዚአብሔር ያረገው ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ታዲያ በምን ይመካ ነገር ግን የሚመካ በማን ይመካ በእግዚአብሔር ይመካ ተብሎ እንደተጻፈ ስለዚህ ደህንነትን ስንመለከት በእምነት መጽደቅን የኃጢያት ይቅርታን ብቻ አይደለም መቀደስንም ብንመለከት ተጀምሮ እስከሚጨረስ የክርስትና ህይወታችን በእግዚአብሔር ላይ በመመካት ላይ የተመሰረተ መሆን አለበት ጌታ ኢየሱስ ክርስቶስ እኛን ሲያድነን የተቀመጠ ሊቀ ካህን ሊሆንልን የበቃበት ምክንያት ወደ እግዚአብሔር የሚያስገባውን መንገድ ክፍት ያደረገበት እንደ ብሉይ ኪዳን ያልተዘጋበት ምክንያት ኃጢያትን ስላስወገደ ነው ባንድ መስዋዕት ክብር ለእግዚአብሔር ይሁን ስለዚህ ብዙ ጊዜ ክርስቲያኖች የእግዚአብሔርን ምህረት ስንመለከት የሰራነው ኃጢያት የሚፈጥርብንን ጊልት ሰው የሚያቀው ህሊናችን የሚያቀውን በደላችንን ብቻ ይቅር ብሎን እግዚአብሔር እንደተቀበለን ነው የምናየው ውድ ወገኖቼ ጌታ ኢየሱስ ክርስቶስ የሞተልኝ ኃጢያት እንድሰራ ለሚያደርገኝ ተፈጥሮ ሁሉ ነው የሞተው ክብር ለእግዚአብሔር ክብር ለእግዚአብሔር በሐኪሞች ምን ይላሉ ሲምፕቶማቲክ ትሪትመንት ይላሉ የሰውየው በሽታ ልታወቅ ሲላቸው ሰውየው ህመሙ የፈጠረበትን ምልክቱን ያሞታል ያክሙታል ምልክቱን ያክሙታል ትኩሳት ካለው ትኩሳቱ እንዲበር ቁርጠት ካለው ቁርጠቱ እንዲተው ቁርጥማት ካለው ቁርጥማቱ እንዲሻለው ወጋኝ ፈለጠኝ የሚለው ቦታ ላይ የሚሻል ነገር ማስታገሻ ይሰጡታል በሽታውን አውቀውታል አላወቁትም ምንድነው የሚያክሙት ምልክቶቹ የሰውየው ላይ የሚሰማውን ነገር ነው እግዚአብሔር ለኛ መድኃኒት አርጎ ያለ መድኃኒት አርጎ ያመጣውን ኢየሱስ ክርስቶስን ከኃጢያታችን ሊያድነን ሲልከው ከሰራናቸው ኃጢያቶች ብቻ አይደለም ያደነን ኃጢያት እንድንሰራ ከሚያደርገን ተፈጥሮም ነው ያደነን ክብር ለእግዚአብሔር ይሁን ስለዚህ በአዲስ ኪዳን ውስጥ ኢየሱስ ክርስቶስ እኔና እናንተን በብሉይ ኪዳን ከነበረው የቤተ መቅደስ ሥርዓት ያለፈ የበለጠ ነገር ያደረገልን ምስጢሩ ምን እንደሆነ ማወቅ አለብን ኢየሱስ አንድ ጊዜ ያቀረበው መስዋዕት እኛን የዘላለም ፍጹማን ሊያደርገን የሚችል በአንድ መስዋዕት ሊቀድሰን የሚችል ቅዱሳን ሊያደርገን የሚችል ጌታ ስለሆነ ነው ክብር ለእግዚአብሔር ይሁን አሁን በጣም የሚቸግረን ነገር አለ አሁን ራሳችንን ስናይ ቅዱስ ነኝ ለማለት ወይም ደግሞ አለ አይደለም ሰው ራሱን አይቶ ተቀድሻለሁ ብሎ ለማለት እጅግ በጣም አስቸጋሪ ነገር ነው ነገር ግን እግዚአብሔር ሰውን በክርስቶስ ነው የሚያየው አማኞች በጣም ትልቁ በመንፈሳዊ ህይወት ውስጥ ትልቁ ችግር ምን እንደሆነ ታውቃላችሁ? ጌታ ኢየሱስን የምንወስድበት አወሳሰድ ነው። ጌታ ኢየሱስ ክርስቶስ ጋር አንዳንድ ሰዎች ሲመጡ ልክ ሐኪም ጋር እንደሚሄድ ሰው የሚሄዱ ይመስለኛል። እኔ ሐኪም ጋር ሄደው ሐኪሙ የሚሰጣቸው ምክር ተቀብለው መድኃኒቱን ተቀብለው ቴንክ ዩ ብለው እንደሚሄዱ ይሄ ጌታ ኢየሱስ ክርስቶስ ጋር ሄደው የሆነ ነገራቸውን ፊክስ አርጎላቸው ረድቷቸው ከዛ ቴንክ ዩ ብለው ሊሄዱ ነው የሚፈልጉት። አይደለም እግዚአብሔር ኢየሱስ ክርስቶስን አዳኝ አርጎ ሲያመጣው በመስቀል ላይ ለሞተው ሞት ብቻ አይደለም በመስቀል ላይ ሞቶ በትንሳኤ ሞትን ኃይል ድል ነስቶ ለተነሳው ጉዳይ ብቻ አይደለም ክርስቶስን ሲሰጠን ብዙ ዝርዝር ምክንያቶች አሉ ኃጢያት አስወጋጅ ብቻ አይደለም ኢየሱስ ራሱ ሲናገር ምን ብሏል እኔ አለ ምን ለሆነላችሁ ነው መጣውት አለ ህይወት እንዲሆንላችሁ ምን እንዲያርግላችሁ እንዲበዛ ለህይወትም ነው መጣው ጊልትና በደል አሶጋጅ ብቻ ሆኖ አይደለም የመጣው። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ ኃጢአተኛን ወደ ራሱ ሲጠራ ለኃጢአተኛነቱ ለተሰማው ለበደል ስሜቱ መፍትሄ ሰጪ ብቻ አይደለም አይደለም። በብሉይ ኪዳን የሚቀርቡት መስዋዕቶች ለዛ ሰውየው ለሰራው ኃጢአት ብቻ ይቀርባሉ። ኢየሱስ ክርስቶስ እንደ ብሉይ ኪዳን መስዋዕት አይታየም። ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ለኛ እሱ የተሰጠን ኢየሱስ ክርስቶስ የተሰጠንን ብዙ ጊዜ ይሄንን በተለያየ መንገድ በጣም ሸክም ስለሚሆንብኝ በብዙ መንገድ አስተምራለሁ። ኢሳይያስ ለምሳሌ ወንድ ልጅ ተሰጥቶናል ይላል። የጌታ ኢየሱስ ክርስቶስ መሰጠት ወይም ክርስትናን ስናስብ ኢየሱስን ነው የምናስበው። እግዚአብሔር ሁለመናውን ልጁን ነው የሰጠን። በተከታታይ እንዳስተማርኩት ባለፉት ወራቶች ውድ ወገኖቼ በክርስቶስ 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 የሚለው ሐሳብ እንዴት ሴንትራልና ዋና ነገር እንደሆነ መርሳት የለብን። ሐዋርያው ጳውሎስ ከናካቴው ይህን ጉዳይ ሲመለከት ይህን በሬዲዮ በተከታታይ ትምህርት አስተምራለሁ፣ ሰውን በክርስቶስ አውቃለሁ ይላል። ካን ኢማጂን እኛ ሪዲፋይንድ እንሆናለን ከኢየሱስ የተነሳ። ሰው በሰውነቱ የሚታወቅበት ሁኔታ አለው። ሰው በሰውነቱ ቢታወቅ በማንነቱ ቢታወቅ በዘሩ በጾታው በሀብቱ በእውቀቱ በብዙ መንገድ ሰው ራሱን ሊያውቅ የሚችልባቸው ሁኔታዎች ሊኖሩት ይችላሉ። ሰው ግን በክርስቶስ ግን ሲታወቅ ግን ሌላ ጉዳይ ነው። ራሳችሁን በክርስቶስ ማወቅ ካልጀመራችሁ መንፈሳዊ ሕይወታችሁ ትክክል አይሆንም ወገኖች። ጥሩ ክርስትናን መኖር ምን ይችላል አይመስለኝም። እና ብዙ ጊዜ ጌታ ኢየሱስ ክርስቶስ ያደረገልን ነገር እንዳልኳችሁ ሐኪም ጋር ሄደን እንደምንረዳ ተረርተን ስንመጣ ሐኪሙ የሚያደርግልን ተቀብለን እንደሚመጣ ብቻ እንሆናለን። ውድ ወገኖቼ ጌታ ኢየሱስ ክርስቶስን ራሱን ጠቅልለን መውሰድ አለብን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እስኪ አስቡ ሰው ትዳር ሲመሰረት ሚስት ባልን ባል ሚስትም ሚስት ባልን ባልም ሚስትን አላ አይደለም ገንዘብ አርገው ሲወስዱ እንግዲህ የተጋባ ነው ይሄ ሞርጌጁም የሚቻል አይደለም በክራይም ቢሆን ቢሉምና ለመተጋገዝ ነው ብለው ለቢል ቢኖሩ ምን ይመስላችኋል? How long do they live? በቢል ብቻ ባልና ሚስት ሆኖ ቢኖሩ What do you think? ማለት by the way ይሄ ያስቃል አይደለም ግን በዚህ ሁኔታ ቢኖሩ ሰዎች አሉ። ለቢል ብቻ ቢኖሩ ምን ይመስላችኋል? እንዴ የተሻለ እናርገው እኔ ሚስት ያገባሁት ዘር እንድተካ ብዬ ነው እናቴ ልጅ ካልወለድክ ብላኛለች ወንዱም ሴቱም እንዴ ከየትም አምጪው ልጅ የሚሉ ሁሉ ቤተሰቦች እንዳሉ እናያለን። እና ለልጅ ብቻ ከሆነ የተጋቡት ምን ይመስላችኋል? ልጅ ባይኖር ምን ሊሆኑ ነው? ሊፋቱ ነው ማለት ነው። የትዳር ምክንያቱ እግዚአብሔር ትዳርን የመሰረተበት ምክንያት የለም እዚህ ውስጥ አያችሁት? ሰው ባልና ሚስትን እግዚአብሔር የሚያየው ሁለቱም አንድ ስጋ ይሆናሉ እንጂ ኮሚኒቲ ፈጥራሉ ሶሻል እንትን ይባዛሉ ምን ይላሉ አይደለም ያለው። ሁለቱም አንድ ስጋ ይሆናሉ ነው የሚለው። ተባብረው እቺን ገነት ይጠብቃሉ ማለትም አይደለም። ብሌንድ እንዲያረጉ ነው እግዚአብሔር የፈለገው። እግዚአብሔር እኔና እናንተን ሲያድነን ውድ ወገኖቼ ጌታ ኢየሱስ ክርስቶስን ባልና ሚስት ካላቸው አንድነት ለበለጠ አንድነት ነው እኛን ኢየሱስን የሰጠን። ክብር ለእግዚአብሔር ይሁን። ኢየሱስ ምን ሊሆንልን የሰጠን? ህይወት እንዲሆንልን የሰጠን። ህይወት እንዲሆንልን የሰጠን። ይሄ እንደ መፈክር ነው የሚታየው። ያው ህይወት ማለት እኮ ያው ህይወት ማለት ሷን አው ህይወት እንዴ ቅጽል ስም ነው አጀክቲቭ ነው ለክርስቶስ የሚሆን አይደለም። ኢየሱስ ክርስቶስ ህይወት እንዲሆንልን ማለት ብዙ ልንጸልይበት እግዚአብሔር ደግሞ በዚህ ሊመራን የሚገባ ጉዳይ መስለኛል። ስለዚህ እኔና እናንተን ኢየሱስ ክርስቶስ የእግዚአብሔር ቤተ መቅደስ ሲያደርገን ለኛ ለኃጢአታችን ሲሞትል ዋጋ ሲከፍልን የብሉይ ኪዳን ካህናቶች ከሚያቀርቧቸው መስዋዕቶች ሁሉ ወደር የሌለውን ነገር እንዳደረገልን እንቆጥረው ሚስጥሩን ማወቅ አለብን። ወደ ራሳችን ተመልክተን አይደለም ደህንነታችን ሙሉም ይሆን። አንድ እግዚአብሔር ሰው አንድ ጊዜ ሲያስተምር በጣም በልቤ የቀረ ትልቅ ነገር አለ። እስራኤላውያኖች በብሉይ ኪዳን ውስጥ ከግብጽ ምድር ሲወጡ የፋሲካውን በግ አርደው ከመቅሰፍት የዳኑት አለ። የዳኑት ምን አድርገው ነው? የበጉን ደም በቤታቸው የት ነው ያረጉት? ከውስጥ ነው ያረጉት? ከውጭ ነው ያረጉት? ደሙን የሚያየው ማን ነው? እግዚአብሔር ነው። እነሱ ያውታል? አያዩትም። ምንድን ነው ያለው እግዚአብሔር? ደሙን ሳይ አልፋችኋለሁ አለ። እግዚአብሔር እኔና እናንተ ራሳችንን ነው የምናየው። እግዚአብሔር ግን ማንን ነው የሚያየው? ማንን ነው የሚያየው? ኢየሱስን ያለ። እግዚአብሔር ይመስገን። እግዚአብሔር እኔን ሲያየኝ ኢየሱስን ነው የሚያየው። ኢየሱስ የተሰጠን በሰራው ስራ ብቻ ክርስቶስን ማየት ችግር አለው። ራሳችሁን ስታዩ የቱንም ያህል በክርስትና ህይወታችሁ እንደው ራሳችሁን ጨምቃችሁ የፈለገ ብትሆኑ ክርስቶስ ለእኔና ለእናንተ ታይቶ የሚያመጣውን እረፍትና እርካታ ማንም ሰው በራሱ ሊሆን አይችልም። እግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ ኢየሱስ ክርስቶስ የሞተልንን ሞት ብቻ አይደለም የሚያስተምሩት ሐዋርያት፣ ልበሱት ይላሉ ኢየሱስን። የህይወት እንጀራ ነው ይባላል ኢየሱስ። የህይወት ውሃ ነኝ ይላል ኢየሱስ። ክብር ለእግዚአብሔር ይሁን። እኔነቴን፣ ማንነቴን ሪዲፋይን የሚያደርግ የእኔ ማንነት በሱ ነው የሚፈታው። በብሉይ ኪዳን ምሳሌ ባለፈው ተመልክተናል። ይህን ስንመለከት ሊቀ ካህኑ ምን አለው? ደረቱ ላይ ኤፉድ አለው። በኤፉዱ ላይ ምን አለው? የእስራኤል ነገዶች ስም አለው። ትከሻው ላይ ምን አለው ብለናል? የእስራኤል ነገዶች ስም አለው። እና እግዚአብሔር ሊቀ ካህኑ በፊቱ ሲቆም ማንን ነው የሚያየው? እስራኤልን ነው የሚያየው። ኢየሱስን ሲያይ ማንን ያያል? ክብር ለእግዚአብሔር ይሁን። መቼም ይሄ በአይናችን ካልተሳለ በልባችን ካልተቀመጠ በጣም ቀላል አይደለም። ዕብራውያን ላይ ይህን አጥንተናል። ዕብራውያን ማለት የዚህ ቤተ ክርስቲያን ዋና ቴክስት ቡክ ነው። ባይ ዘ ወይ ዕብራውያን መጽሐፍ ዋናው ቴክስት ቡካችን ነው። ምዕራፍ 6 ላይ ተመልከቱት፣ ቁጥር 20 ላይ በዚያም ኢየሱስ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ምን አረገ? ሊቀ ካህኑ ሲገባ ማን ገባ ነው የሚባለው? እዛ ቅድስተ ቅዱሳን ውስጥ እስራኤል ገባ ነው የሚባለው። እና በእግዚአብሔር ታቦት ፊት በስርየት መክደኛው ላይ የሚገለጠውን የእግዚአብሔር ክብር እግዚአብሔር በዚያ ሲያናግረው ማንን ነው የሚያናግረው? የእስራኤልን ሕዝብ ሁሉ እንደሚያናግር ነው እግዚአብሔር የሚያየው። እግዚአብሔር የተመሰገነ። እኔ በጣም ብዙ ጊዜ የምፈራው ቤተክርስቲያን ክርስቲያኖች በጣም መጠንቀቅ ያለብን ይሄ አሁን ለምሳሌ ሌሎች አማላጅ ምናምን ይላሉ፣ ይሄኛ ደግሞ የጦዘና የባሰ ሆኗል፣ የተቀባ አገልጋይ እንደዚህ ዳሰኝ እንደው በቅባት በምን የምንለው አመዳም የሆነውን ሁሉ ሰብስበን ወግና ማዕረግ እንኳን የሌላቸውን ኦልሞስት ወስላታ ነው እንደውም የሰበሰብነው እኛ አጭበርባሪ። እኔ እውነቴን ነው የምነግራችሁ፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ወግ ማዕረግ አለው እንደው ለእግዚአብሔር የኖሩ ሰዎች ናቸው ስማቸው የሚጠራ። እኛ እኮ ሞጭላፋውን ዘራፊውን ቀማኛውን ሁሉ እኮ ነው አይደለም። ሊሰን ወገኖቼ፣ ስለ እኛ የሚታየው ኢየሱስ እያለ ሌላ ሰው እንዴት ነው ሊፈልግ የሚችለው? እንደው የሆነ ነገር የጎደለው ካልሆነ። ውድ ወገኖቼ፣ ጠበቃችሁ ስለ እናንተ ገብቶላችሁ ጉዳያችሁን ሊያስፈጽም ዘበኛውን እንደው እባክህ የኔ ጉዳይ እንዴት ይሆን ብሎ የሚጠይቅ ሰው አለ እንዴ? ሊትራሊ እኮ እንደዛ ነው የምናደርገው አይደለም። አንድ ለራሱ ጉዳይ ገብቶ የነበረ ሰው ፈገግ እያለ ቢወጣ የኔስ ምን ይመስላል የሚላለ ጠበቃ የዛ ገብቶ እያለ ጠበቃ የ ሊረታ ይችላል። በዚህ ዓለም ፍርድ መቼም በዚህ እንደዚህም እንደዛም ነው የሚሆነው። የናዝሬቱ ኢየሱስ ክርስቶስ ግን መንግስተ ሰማይ ገባ እኮ ማለት ወገኖቼ፣ የብሉይ ኪዳን ሊቀ ካህናቶች ለአፍታ ገብተው እንደሚወጡ አይደለም። እነሱ እዛ ገብተው ድንገት ቢሞቱ እያሉ ይፈራል እኮ እስኪወጡ ነው እኮ ስጋት ያለው። የእግዚአብሔር ልጅ ግን ደመና ተቀበለችው ይላል። ደመና ተቀበለችው። ማን ነው የሚታይልን? ኢየሱስ። ይህንን ነገር በመንፈሳዊ ህይወታችን ውስጥ ከራሳችን ህይወት ጋር ማገናኘት መቻል አለብን። በጌታ የመኖርን ጸጋ ብዙ እንድናገኝ ነው እኔ በበኩሌ ሸክሜ አድርጌ ላካፍላችሁ ይህን ነገር የምፈልገው። ዕብራውያን ላይ ግን ሌላ ጥቅስ እንመልከት። ይህንኑ ሀሳብ ስለ እኛ የሚታይ የሚለው ምዕራፍ 9 ላይ ተመልከቱት ምን እንደሚል። ቁጥር 24 ላይ ክርስቶስ በእጅ ወደ ተሰራች እውነተኛይቱ ምሳሌ ወደ ምትሆን ቅድስት አልገባም እንደ ብሉይ ኪዳን ሊቀ ካህናት ማለት ነው። ነገር ግን በእግዚአብሔር ፊት ስለኛ ምን እንዲያረግ አማላጅ የሚለው ቃል እንኳን ሰው ቢከብደው ኢየሱስ እዛ ለማን ይታያል? አማላጅ እኮ ማለት ይሄው ነው። ሌላ ምን አለ? አይ አይታይም ለነሱ። አማላጅ በፈራጅነት ከተተረጎመ መታየት ደግሞ ምን ሊሆን ነው? መታየት እንዴት ነው የሚተረጎመው? ስለኛ አሁን እዛ ይታይ? አይ አይታይም። አይታይም። አይታይም ማለት ካለ ዳፍን ተያዘው የዲያብሎስ አገልጋይ ብቻ ነው። ውድ ወገኖቼ ስለማን ነው የሚታየው? እግዚአብሔር ይመስገን። በብሉይ ኪዳን እስራኤል ሕዝብ እግዚአብሔርን ሊያመልክ ወደ ቤተ መቅደስ ሲሄድ ካህናቶቻቸው እነሱን ወክለው እንዳሉ ያሉ። እኛ እግዚአብሔርን ስናመልክ ማን ነው ማየት ያለብን? ስለኛ የሚታየው የዘላለሙን ሊቀ ካህን። ዕብራውያን ተመልከቱት ምዕራፍ 7 ላይ ቁጥር 23 እስከ 25 እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። ሊያማልድ ብቻ አይደለም፣ ስለ እነርሱ የሚለው ቃል በሷሰው ህግ በጣም ኢምፖርታንት ነው። ሊያማልድ ቢል ጀነራል ነው። ስለነርሱም ሊያማልድ ዘወትር በህይወት ምን ያረጋል? ክብር ለእግዚአብሔር ይሁን። ስለዚህ ሊያማልድ የሚለው ቃል በጣም ኢምፖርታንትና ገንቢ ሐሳብ የተሸከመ ስለሆነ ሌላ ትርጉም አፍራሽ ትርጉም ሊሰጠው ስለማይችል ሁለተኛው አለ አይደለም እንትን አንቀጽ ምን እንደሚል ተመልከቱት። ስለዚህ ደግሞ በርሱ ወደ እግዚአብሔር የሚመጡትን በማን በርሱ ወደ እግዚአብሔር የሚመጡትን ምን ሊያረጋቸው ይችላል? ፈጽሞ ሊያድናቸው ይችላል። ክብር ለእግዚአብሔር ይሁን። እዚያ ስለኛ ይታያል። እግዚአብሔር የተመሰገነ ይሁን እና ለኔና ለእናንተ ሊያማልድ ዘወትር በህይወት ይኖራል። ክብር ለእግዚአብሔር ይሁን። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ክብር ለእግዚአብሔር ይሁን። ስለዚህ ከብሉይ ኪዳን የተሻለ ሊቀ ካህን አለን። ይሄ ሊቀ ካህን የት ነው ያለው? ደመና ተቀብለው ወስደው በእጅ ባልተሰራችው ቤተ መቅደስ ለዘላለም በክብር ይኖራል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። የእስራኤል ሊቀ ካህኑ ሲወጣ ከቤተ ወደ ቅድስተ ቅዱሳን ሲገባ እስራኤል ሁሉ ከውጭ ሆኖ አቤት በቃ ቆሞ በአንቲሲፔሽን በጉጉት የእግዚአብሔርን ፊት አይቶላቸው የእግዚአብሔርን ድምጽ ሰምቶ እንዲወጣላቸው ይፈልጋሉ። የኛ ሊቀ ካህን ግን የናዝሬቱ ኢየሱስ የአዲስ ኪዳኑ ሊቀ ካህን መንግስተ ሰማይ ሲገባ አባቴን ለምናለሁ አለ። ምን ያረጋለሁ አለ? የእውነትን መንፈስ ከአባቴ የሚወጣውን መንፈስ እኔ አባባብ የምልበትን መንፈስ እልክላችኋለሁ። ስለ እናንተ እዛ በታየውበት ክብር ልክ እናንተም በዚያ ክብር መኖር እንድትችሉ ያንን የኔን የልጅነት መንፈስ እልክላችኋለሁ አለ። ስለዚህ በሰማይ ያለው ሊቀ ካህንና እዚህ ያለነው እኛ በምን የተያያዘነን? በመንፈስ የተያያዘነን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እኛን ምን አድርጎናል? ማደሪያዎቹ አድርጎናል። ስለኛ እዛ የሚታይበት መታየት የቱን ያህል የከበረ መሆኑን የሚያሳየው የሰጠን መንፈስ ማን ነው የሚለውን መመለስ ከቻል ነው። ከየት ነው የወጣው ያ መንፈስ? መንፈስ ቅዱስን ምንድን ነው የሚባለው? ሰራጺ ይባላል። መስረጽ ማለት ምን ማለት ነው? ፕሮሲድ ማለት መውጣት ማለት ነው። ከአብ የሚወጣ ነው። ከአብ የሚወጣው መንፈስ እኛ ውስጥ እንዲገባ መላኩ ምን ያህል እግዚአብሔር እኛ እንደተቀበለን መለኪያ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ወደኛ ለመላኩ critical ጥያቄ ሆኖ የሚቀርበው ምን እንደሆነ ታውቃላችሁ? ኢየሱስ ገና ስላልከበረ መንፈስ ምን አላረገም አልወረደም። ነገር ግን ለመውረዱ ግን ጴጥሮስ በምዕራፍ 2 ላይ በሐዋርያት ሥራ ላይ ሲናገር የተናገረውን ቃል ታስታውሳላችሁ? ኢየሱስ ክርስቶስ በአፊት ምን ብሎ ነው ይላል? ከፍ ከፍ ብሎ ቁጥር 33 የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ይህን ለሐዋርያት ብቻ አይደለም ያደረገው፣ ጴጥሮስ ዝቅ ብሎ ምን እንደሚል ተመልከቱ። ቁጥር 39 የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው። ክብር ለእግዚአብሔር ይሁን። ለምን እዚያ የሚታየው ሊቀ ካህን ለኛ ብቻ አይደለም፣ ለኛ በመታየቱ እዛ ያለውን የአብን መንፈስ ከአብ ሰርጾ የሚወጣውን እንደሰጠን ለእናንተም ለልጆቻችሁም በሩቅ ላሉት ሁሉ ይህን ያደርጋል። የእግዚአብሔር ስም የተባረከ ነው። ስለዚህ በሰማይ የሚታየው ሊቀ ካህን ያለበት ክብር የእኛን የህይወት ደረጃና ጥራት የሚለካው እሱ እንደሆነ እናያለን። ክርስቲያኖች አቮይድ ማድረግ ያለብን እስራኤላውያኖች በሊቀ ካህናቸው በእግዚአብሔር ፊት እንደሚቆሙ አምነው ብሉይ ኪዳንን ኩነኔ በሚያመጣው እንኳን ህግ ስር እግዚአብሔርን ታምነው የእግዚአብሔር ህዝብ ሆኖ ኖረዋል። እግዚአብሔርን ታምነውት አያችሁት? እግዚአብሔርን ታምነውት ኖረዋል። የአዲስ ኪዳኑ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ክርስቶስን ታምነ ነው እኛ እንዴት ይልቅ ልንኖር አይገባል? እኛ ትልቁ ችግር መንፈሳዊ ህይወታችን ወደ ከበረ ነገር እንዳይሄድ፣ ወደፊት በተከታታይ ማስተምረው በጣም ሲሪየስ የሆነ ትምህርት፣ ወደ ከበረ ነገር እንዳንሄድ ትልቁ ችግር ሃይማኖታችን ውጫዊ እንጂ ውስጣዊ አይደለም። በጣም ብዙ ክርስቲያኖች የጌታ ከጌታ ጋር ያላቸውን ግንኙነት በታሪክ ጌታን ከተቀበልኩ አንድ 30 ዓመት ሆኖኛል ይላሉ። እናም 30 ዓመት ሆኖኛል ይላሉ። በቤተ ክርስቲያን ባላቸው ስታተስ ራሳቸውን ይናገራሉ። በአገልግሎት ራሳቸውን ይናገራሉ። ኢየሱስ ክርስቶስ አሁን ዛሬ በዕለት ዕለት ህይወቴ የት ነው ያለው የሚለውን ብዙ ክርስቲያኖች አይመልሱ። Where is Jesus in my life now? What kind of connection? ምን አይነት relationship አለኝ ከሱ ጋር አሁን? እኔ ለልጆቻችንም በተከታታይ ሰሞኑን ይሄን ሰመርስ አስተምራቸው የቆየሁት ይሄን ነገር በጣም መጨቀጨቃቸው ይሄን ካላወቁ ልንገራችሁ Sunday school የፈለገ ስናስተምራቸው ሁሉ ለኔ ክርስቲያን ሆናሉ ብያላም ነው። ከኢየሱስ ክርስቶስ ጋር daily ተገናኝቶ መኖርን ካላወቁ በክርስትና ትምህርት ብቻ ይኖራሉ ብዬ ነው ያላምነው። ውድ ወገኖቼ ኢየሱስ ክርስቶስ ይሄ የሰማዩ ሊቀ ካህን በውስጣችን ባደረው በመንፈሱ ከኛ ጋር ያለውን ግንኙነት መመርመር አለብን። ጌታ ኢየሱስ ይሄንን የተናገረው ለኃጢአታችን የሞተ ጌታ ብቻ አይደለም፣ ራሱ የጸለየውን ጸሎት የሊቀ ካህንነቱን ጸሎት እንመልከት። ይሄን ነገር ከዚህ በፊትም አካፍያለሁ። ምዕራፍ 17 ላይ ምን እንደሚል ተመልከቱ። ጌታ ኢየሱስ ከቁጥር 20 ጀምሮ ይሄ በሙሉ ልታነቡት የሚገባ ነገር ነው። ምን እንደሚል ተመልከቱ። ከቁጥር 20 ሁሉም አንድ ሆኖ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንም አንተ እንደላከኝ ዓለም ያምን ዘንድ አንተ አባቶይ በእኔ እንዳለ እኔም ባንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ ለምናለሁ። እኛም አንድ እንደሆንን አንድ ይሆኑ ዘንድ ይልና እኔም በእነርሱ አንተም በእኔ ስትሆን እኔም በእነርሱ በልስቴ። የት ነው ጌታ መሆን የሚፈልገው? እኛ ውስጥ። ይሄንን በጣም መበርበር፣ በጣም መጸለይ፣ በጣም መለመን አለብን። በጣም በርካታ የእግዚአብሔር ሰዎች ከጌታ ከኢየሱስ ክርስቶስ ጋር ያላቸውን ግንኙነት የሚገልጡባቸው የተለያዩ አገላለጾች አሉ። ጌታ ኢየሱስ ክርስቶስ እኔም በእነርሱ አለ። በዮሐንስ ወንጌል 15 ላይ እንደምንመለከት በምሳሌ ተናገረ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ምን አታረጉ? ፍሬ ልታፈሩ አትችሉም ማለት። በቅርንጫፍና በወይን ግንድ መካከል ያለው ግንኙነት አንድሩ ሙሬ የጻፈውን ዲቮሽናል ያነበብን ነበር በዚህ ፒክኒክ በየርንበት ጊዜ። እና እዛ ላይ ምን ይላል አንድሩ ሙሬ? ይሄ ኤክስተርናል የሆነ ግንኙነት አይደለም ይላል። የህይወት ግንኙነት ነው ይላል። የህይወት ግንኙነት ነው ይላል። የጌታ ነገር ያ ቅርንጫፍ እና ግንድ የተያዙት ቅርንጫ ግንዱ ውስጥ ያለው ነገር ወደ ቅርንጫፉ ይሄዳል። ቅርንጫፉ ላይ የሚታየው ከግንዱ የተገኘ ነገር ነው። በሁለቱ መካከል የህይወት ግንኙነት አለ። ክርስትና ህይወታችንን ምን ጊዜ ተኛንም ተነሳንም በላንም ጠጣንም ምንም እናርግ ምንም የትም እንሁን የትም ምንም ይدرسብን ምንም እንሁን የጌታ ከጌታ ጋር ያለንን የህይወት ግንኙነት ልናስብ ይገባል። እግዚአብሔር ይመስገን። በስራ ቦታችሁ ጌታ ትቷችሁ መሄድ አይፈልግም። ብዙ ጊዜ መንገዳችንን ለጌታ ሰጥተን እንግዲህ መንገዴን መላእክቶች ላከልኝ ጠባቂ አድርግልኝ ብለን አደራ ሰጥተን ነው የምንሄደው። ኖ መሆን ያለበት ምንድነው? ጌታ ሆይ ዛሬ ካንተ ጋር ነው መኖረው ነው ማለት ያለብን። ዛሬ ስራዬ ቦታ ሲሄድ እከሌ ተስፋዬ ብቻ ሆኛ አልሄድም፣ እከሊት ብቻ ሆኛ አልሄድም፣ እከሌ ብቻ ሆኛ አልሄድም፣ ያላንተ ልሰራ አልችልም። ካንተ ጋር ያለኝ ግንኙነት በቤተ ክርስቲያን በመንፈሳዊ ጉዳይ ብቻ አይደለም። ባልና ሚስቶች አንድ ናቸው፣ ነገር ግን አለ አይደለም ሚስት ሌላ ስራ ባል ሌላ ስራ ሊኖራቸው ይችላል። በአካል በተለያየ ስፍራ ሊሆኑ ይችላሉ። ከጌታ ጋር ግን እንደዛ አይደለም። ኪችን ቦን ከጌታ ጋር ነኝ፣ አትክልት በተክል ከጌታ ጋር ነኝ፣ ሾፕ ባረክ ከጌታ ጋር ነኝ። ይሄንን ግንኙነት ክርስቲያኖች ሊጠፋብን አይገባም። እንረሳዋለን፣ ተዋለን። ቸርች መምጣታችን የሃይማኖት ዲዩታችን እንደተወጣን ሰዓት ጠብቀን መተን አምልከን በመሄዳችን በቃ ጌታ እንደባረክ ነው እንዳመሰገን ነው ተመስገን ሃሌሉያ ተወጣ ነው አይደል? ማመስማ መንፈስ ቅዱስ ጨረሰ ነው። ከዛስ የቀረው ደግሞ እኛ ብቻ እንሆናለን። እቤታችን ስንሄድስ? እቤቴ የምኖረውና ቸርች የምኖረው ኑሮ መለያየት የለበትም። በጌታ መኖርን ማወቅ አለብን፣ መለማመድ አለብን። ፐርፌክት አይደለንም፣ ይሄንን እየለመድን ነው የምንሄደው አይደለም። እግዚአብሔርን ሊያስተምረን ይፈልጋል። ቢዝነስ ብንሰራ ምንም አይነት ሙያ ቢኖርን በሙያ በምንሰራው ስራ ካለቆቻችን ጋር سنገናኝ ማን ብቻ እንሆነ ከሌ ብቻ እንሆን ሰዎች እንደ ሰው ልማድ ያቆናል። በሙያችን ወይም በችሎታችን በቀጠሩን ባወቁን ራሳችንን ሰው ልማድ ሊገምቱን ሊያውቁን ይችላሉ። ግን የተቀበልነው ጌታ ግን እኛ ውስጥ አለ። ጌታ ኢየሱስ ዛሬ ስራዬ ቦታ ከሌ ብቻ ሆኛ አልኖርም። እግዚአብሔር ይመስገን። ይሄን ስራ ሰጥቻለሁ፣ ያላንተ አልኖረው። ይሄን ትዳር ላንተ ሰጥቻለሁ። አሜን። ይሄን ላይ ላይ ወደቀውን ሸክም ላንተ ሰጥቻለሁ። እስኪ ሞክሩት ይሄንን። አንድ ጊዜ አንድ ወንድም ዛሬ የትውላለህ አለኝ። ድሮ ስለ በፍቅር ስለመኖር አስተማርኩ። ለሊቱን አብረን አድረንና ፍቅር የሚወልበት ነው ሙሉ አልኩ። በፍቅር የሚኖር በእግዚአብሔር ይኖራል ይላል እና እኔም አብረ ሄዳለሁ አለ። ፍቅርን መከተል ከቻልክ ነው አብረ ምን ሄደው አለ። በለዛ ማይልስ እንራራቃለን አልኩት። ከተለዋለሁ አለ። በእውነት ነው መነግራችሁ፣ ማረሳው ነገር ነው። ማታ እየመጣን እየዘመርን እያለቀስን ፍቅር በኋላበት ሁለን መጣን። ምንም የተለየ ነገር አላረግንም፣ ግን ሰዎችን ሁሉ በጌታ ነበር ያገኘናቸው። አንዳንድ ቦታ መሳበልተናል፣ አንዳንድ ቦታ ክርስቲያኖች ጋር ተጫውተናል፣ አንዳንድ ቦታ ላይ ዝም ብለን ወክ አርገናል። የሰራነው ስራ ኦርዲነሪ የሚመስል ነገር ነው። ደግነቱ ይሄ ኢየሱስ ለዚህ ይመቻል። አናጢም ነበረ፣ ልጅም ነበረ፣ በበረት ተወልዷል። ተራ ቦታ ለሱም ይሆን አይደለም። ፓላስ ሊሄድለት አንልም፣ ተለየ ሩም አይፈልግም። ኤቭሪቲንግ ቢሎንግስ ቱ ሂም፣ ሁሉንም ይፈልጋል። ይሄ ባህሪው ነው እግዚአብሔር። የተለየ ነገር አይፈልግም። ተራ የሆነው ኑሯችሁን አይጸየፈውም እግዚአብሔር፣ አይንቃችሁም እግዚአብሔር። የሞተላችሁ ጌታ ደሙን ያፈሰሰላችሁ አንጽቶ ቀድሶ ለክብሩ ሊያረጋችሁ ይፈልጋል። ግን ይሄ ነገር ግን በውጫው የሃይማኖት ስርዓት አይኖርም። በርሱ ነው መኖር ያለብን። ቅርንጫፍ ሆነን ነው መኖር ያለብን። ከፈቀድንለት ይመጣል። ብታምኑም ባታምኑም ይሄን ከለመዳችሁ ከሱ ስትወጡ አይ ያንቀን ተጣሉታላችሁ ጨለማ ነው ኩስቁልቁል ነው የምትሉት when ከጌታ ከኢየሱስ ክርስቶስ ጋር ብትኖር ይጣፍጣል ያ ህይወት እግዚአብሔር ይመስገን በጣም ይጣፍጣል ያ ህይወት ሰዎች ከዛ ወጥተው ዓለም እየጋበዘቻቸው ወጣ ሲሉ ራቁታቸውን ይስማቸውና መለስ ይላሉ መለስ ይላሉ ጌታ ሆይ ይላሉ እና ይሄንን እስኪ አስቡት ሰዎች ቢነቋችሁ ቴ ከማንና ንሽ ብላችሁ ቦታ ለራሳችሁ ለመስጠት አትሞክሩ እኔ ድሮ ይሄን በደንብ እንደዚህ በየጸልያለሁ ብዙ ጊዜ ነግራችኋለሁ እዚህም ቦታ ባይብል ስታዲየም ጌታ ሆይ የዘላለም እድል ፋንታ ያንተ መሆንን ልታስተምረኝ የሚያከብሩኝን እንዲነቁኝ የሚሰጡኝን እንዲነፍጉኝ የሚወዱኝን እንዲጠሉኝ የሚያስቡልኝን እንዲረሱኝ ያደረክ እኔ ነኝ እድል ፋንታና ስለምትለኝ አመሰግናለሁ It's a call to Jesus ወደ እሱ ሊያስጠጋችሁ ነው የሚመጣው የብሉይ ኪዳን ውጪ ነው ቤተ እስራኤላውያኖች ወደ ቤተ መቅደሱ የሚመጡት ከየክፍለ ሀገሩ ከየወረዳው ከየአውራጃው መጥተው ነው የሚያመልኩት ግን እግዚአብሔር ግን እንዴት ነው ራሱን የሚያው በእስራኤል መካከል ነው ማድረው ይላል ኢየሩሳሌም እንኳን አይልም ኢየሩሳሌም ዋናው የቤተ መቅደሱ ስፍራ የእስራኤል ህዝብ ሁሉ መካከል እንዳለ ነው ክንፉ እንደ ተንሰራፍቶላቸው እንዳለ ነው ግን የሚያስቡት እዛ ሄደው ነው እዛ ነው የሚያስቡት እኛም ቸርች እንዳናስብ ሃይማኖታዊ ስራዎች ስንሰራ እንዳናስብ እግዚአብሔር አለንበት ቦታ ሁሉ ይመጣል ውድ የጌታ ልጆች ይሄንን ነገር ብንለማመድ አምልኳችን ይቀየራል ኦርዲነሪ ብለን የምንለው ተራ ግንኙነታችን ሁሉ የእግዚአብሔር እጅ ይታይበታል በብዙ ኮንፈረንስ ተምጦ የማይገኝ በረከትን ማየት ትጀምራላችሁ እኔ እውነቴን ነው የምነግራችሁ ትንቢት አይደለም የምነግራችሁ ይሄ ትንቢት አይደለም እነግራችሁ የሚሆን ወነት ነው ፀሐይ ሲወጣ ብርሃን ያለን ማለት ትንቢት ነው እንዴ ሰው ከጌታ ጋር ከሆነ የምትሆኑት ነገር ትንቢት አይደለም ወገኖች it's real ክብር ለእግዚአብሔር ስለዚህ ተለማመዱ እና ጥቂት ነገሮች ልንገራችሁ ምን እንደምታረጉ በዚህ ሳምንት እስኪ አስቡ በልቦናችሁ ይሄ ልብን ይጠይቃል ምክንያቱም ይሄ ቴክኒክ አይደለም እኛ ውስጥ ይሄ የሚኖረው ጌታ የሃይማኖት ስርዓት አይደለም ሪል የሆነ ፐርሰን ነው አምላክ ነው ጌታና ከናንተ ጋር እንዲኖር ልባችሁን ነው የሚያየው ሰው እንኳን ፊት አይቶ የሰው ፊት ይቆጥባል ይገድባል ይዘረጋል ይሰጣል ፊት አይቶ ሰው ይሄ ጌታ ልባችንን ያያል እስኪ ከልባችሁ ፈልጉት ጌታ ኢየሱስ እኔ ዛሬ በመስራ ቤት በዚህ ሳምንት ሲሄድ ባለሙያ ሆኜ በፍጹም አልሄድም ኢየሱስ ጌታዬ አንተን ይሄዳለሁ I want to see you ስራዬን ላስረክብ ያንተ ይሁንልህ በሉት እስኪ አይኖቻችሁ ልባችሁን ሰብስቡለት እስኪ አናግሩት talk to him ምናልባት ችግር ገጥሟችሁ ከሆነም talk to him በእውነት እነግራቸዋለሁ ወገኖቼ ይሄ እውን ነገር ነው ፕሊዝ አንድሩ ሙሬ የሚለውን አንብቡ በጣም ትጠቀማላችሁ ሼር ተደራረጉ እርስ በርሳችሁ እንደው እግዚአብሔር የሰራ በህይወታችሁ የሰራው ነገር ካለ ይሄ መድረክ ለእናንተ ነው ወገኖቼ ምስክርነታችሁን ሁሉ እንድትናገሩ ድል ይሰጣችኋል ታዲያ ምንድነው ክርስቲያን ሆነን በየሰንበቱ ተመረን በየሁሉ ተመረን ወዴት ነው የምንሄደው ኢየሱስ ካልኖረ አይደል ካልኖረ ጌታ ኢየሱስ እኛውስ ካልኖረ ምንድነው ጥቅሙ ሰው ብቻ እከሌ ብቻ አትሆን ሰው ወይ ላይገባቸው ይችላል እናንተ እኔ ብቻዬን አይደለሁም ዛሬ ከክርስቶስ ጋር ነኝና ተዋውቁት አትበሉ you nobody knows that እናንተ አስተናግዱት እሱ የጌቶች ጌታ ነው ንረግጥበት ቦታ ከተሰጠው መቆሚያ ስፍራ ካገኘ ድንጋይ ላይ ሆኖ ውሃ ያወጣል ተራ የሆነውን አፈር የሆነውን ቦታ ቅዱስ ነው ያስብላል just give him a chance live this christian life with jesus ክብር ለእግዚአብሔር አንድ ጊዜ አንዲት እህት ባሏ ጥሏት ሄደ በጣም በሚያሳዝን ሁኔታ ነው ገፍቷት ሄደው በጣም አትጠብቅም ነበር አታሏት ነው ያለው። በብዙ አይነት ማጭበርበር በቃ የቤተሰብ ቢዝነስ አለ ምናምን ምናምን ይያለ እሱ አፌር አለው ከሌላ ሴት ጋር እና እቺ ሴት በጣም ተጎዳች ለነግራቸው አልችልም እና ያለበት ሁኔታ ሁሉ አወቀች ስብርብሯ ነው ወጣ በጣም ያንግ ነች ገና ልጅም አልወለዱም በጣም ብዙ ተስፋ መታረክ ሰው ነች ብዙ ታሪክ አለው እና እቺ እት መታ በቃ በዋን መቆጣጣራ ትችል ምንድነው በቃ የኔ ህይወት ምንድነው አለች ምንድነው እቺ ልጅ የሚረዳት ሌላ ባል ባፋጣኝ በቀጠሮ ታዞ እንደሆነ አላት ከተፈላ ተተካላት ቢባል ሊሆን አይችልም ምንድነው መፈወሻ ኢየሱስ መድኃኒት ነው። ኢየሱስ ምንድነው? ባል ያስነቃል፣ ሚስት ያስነቃል፣ ዓለምን ያስነቃል፣ ከሁሉ ይበልጣል። እጅግ የሚመረጥ የሚወደድ ጌታ ነው። እና ከዚህ ጌታ ጋር የምትኖርበት ነገር ማስተማር ነው የፈለኩት። ዛባሏ ጋር የምትኖርበት የተከራጀችው ቤት ውስጥ ኢየሱስ ካልገባ ማታ እንዴት ትሆናለች? ጧት እንዴት ትሆናለች? እንዴት ቁርስ ትበላለች? እንዴት ራት ትበላለች? ማን አጋዥ ሆኖ ማን ደባል ይሆንላት? እና ከጌታ ጋር የሚኖረውን ህይወት ላስተምራት ቤታችን እንድትመጣ የሹ ታስተውሳለች ታስተውሻለች አይደል? እና የመጣች አብረ መጸለይ ጀመርን። ይሄን ነገር ነገርኳት። ልነግርህ አልችልም። የት ጋ ነው ኢየሱስ እስክል ድረስ እንዲሁ ችግሬ በተደገመ ስክል ድረስ ኢየሱስን አየሁታለች። ሙሉ ያረጋቸዋል። ሙሉ ያረጋቸዋል። ብታምኑም ባታምኑም አድርግልኝ ያላችሁትን ሁሉ ምን ሲያቀብጠኝ ነው የለመንኩት? እኔ አልፈልግም አንተው ትበቃኛለህ ትላላችሁ። እኔ ትንቢት አይደለም ነግራችሁ። ይሄ ኢየሱስ እንደዚህ ነው። This is a reality. This is a spiritual reality. እግዚአብሔር ስም የተባረከ ይሁን። ጠላት ከዚህ ሁኔታ ሊያወጣችሁ የሚያረጋው ልንገራችሁ። ስላለፈው ያሳስባችኋል፣ ስለሚመጣው ያሳስ ቢዚ ሆምወርክ ይሰጣችኋል። ሰይጣን አንዱ የሚጠቀመው ሆምወርክ ነው፣ ቢዚ ያረጋችኋል። ናተላየ ነገር ጉዳታችሁን ያመጣል፣ ኪሳራችሁን ያመጣል፣ ተምኞታችሁን ያመጣል። so many things ምን ሰይጣን የማይሰራው the workshop of the devil is the mind of man ነው የሚሉት ሰዎች። እና ቢዚ ያረጋችኋል። ሰይጣን በኢየሱስም ብትሉት በኢየሱስም በዚህ ሌላ ሆምወርክ በዚህ ሌላ ሆምወርክ በዚህ ሌላ ሆምወርክ the best way እንደዚህ ያለን ችግር ሶልቭ ለማድረግ እንደሆነ ታቃላችሁ። ግርግሩ በስቶ የሚጋፋው ሰው አዳኝ ኢየሱስን እንዴት ላገኘው? እግዚአብሔር የተመሰገነው። ምንድነው ያረጋችሁ ሴትዮዋ? ተስፋ ባለመቁረጥ በዛ ግርግር ውስጥ ቀሚሱ እንዳሰሰች deep down in your spirit በውስጣችሁ ያደረ የእግዚአብሔር ልጅ ኢየሱስ መንፈስ አለ። ሰይጣን ወደ ውጪ ሲጋብዛችሁ ሄዋን እንዴት እንዳራጋት ተመልከቱ። ሄዋን አላት አቤት አለች። ጨዋታ ጀመረች። አያችሁት? ችግሩ እዛ ላይ ነው። እግዚአብሔር እንዲህ ብሏል አለች። ስለ እግዚአብሔር ማውራት ጀመረች። ከእግዚአብሔር ጋር ይያሉ ስለ እግዚአብሔር እንዴት ይወራል? ከእግዚአብሔር ጋር ይያሉ ስለ እግዚአብሔር አይወራም። ሰው ቤቴ ይያለ ስለዚያ ሰው ሲያወራኝ እንዴት አወራለሁ? ሄዋን ውጫዊ ውይይት ጀመረች። እሺ ውስጣችን ጌታ አለ። ልብ የሚለው ልቦናችሁ ጌታን በእምነት የሚያስተውለው ልቦናችሁ ወደሱ ይሰብሰብ። ሰይጣኑ ሆምወርክ ወደሚሰጣችሁ ነገር አትመልከቱ። ባይ ዘ ዌይ በጣም ጌታ ልብ ይያላችሁት ሜድ ስትመጡ ምንም ነገር ስለናንተ ሰዎች የሚሰጧችሁ ቫልዩ የሚነቋችሁ ንቀት ማተር አያረግም። ዩ ዶንት ቤግ ፎር ግሎሪ ሰዎችን አቴንሽን ስጡኝ ብላችሁ አትለምኑ። ኢየሱስ ይያለ ማን ነው አቴንሽን ስጠኝ የምትሉት? ሲረሷችሁ ገላገላችሁ ወደ ጌታ መሰብሰብ መገላገል ነው ወገኖቼ። እሱ ነው መታየት ያለበት። ለምን ማዳሪያዎቹ ነን? ቤተ መቅደስ መጥተው በጋ አለ የሚተሰዋ መስዋዕት አለ ግርግር አለ ዴ የማይዞ የመጣው እንደ በሬ አይደለም ዳቤት ኬት ነው ከሌዊ ወገን ነው ይሆን ከማን ወገን ነው ምናምን ይሄ ነገስታት ወገን ነው ወሬ ያወራሉ ቤተ መቅደስ መጥተው አንዳንዶች ደግሞ እዛ መጥተው ከሱ ጋር ያወራሉ ስለዚህ በጌታ ንያዝ ውጫዊ ነገር አይወሰዳቸው አስለምደኝ በሉት ይህን ብዙ እንድንማር ነው የምፈልገው ለምኑት በአንድ ጊዜ ይህን ነገር ብዙ ላትለምዱት ትችላላችሁ ቀስ በቀስ ተማሩት ከተቸገራችሁ ደውሉልኝ ፕሊስ የአንድ ሩሙሬን መጽሐፍ አንብቡት ይረዳችኋል በጣም ይጠቅማችኋል እና በጌታ ስትኖሩ በእኔ ኑሩ አለ ኢየሱስ ዝርግፍ አድርጎ ራሱ እንዴት እንደሰጠን ታያላችሁ በእኔ ኑሩ ጸጋ ትፈልጋላችሁ አለውኝ ጸጋና ሁነት ተሞልቼ ነመጣው በኔ ኑሩ ክብር ትፈልጋላችሁ ከክብር ሁሉ ዓለም ከሚሰጠው በልጣለሁ እኔ በኔ ኑሩ እርካታ ትፈልጋላችሁ የህይወት እንጀራ ነኝ የህይወት ውሃ ነኝ አረካችኋለሁ በኔ ኑሩ ሁሉንም ይሆነልናል ሁሉንም ይሆነልናል የሚያስቀርባችሁ ነገር የለም በታምኑም ባታምኑ ጓዛችሁን ጠቅልላችሁ ተሰበሰባላችሁ ቆደዳችሁት ክብር ለእግዚአብሔር ግን ሙልጭ አርጎ ኮሰደኝ እንደ ሌላ ነገር አይበላሽም እንደ ይበላሽ 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 ማንኛውም ነገር እስቲ ይበላሽ እስኪውት እስቲ ያክስራችሁ እስቲ ያክስራችሁ ኢየሱስ በፍጹም አያከስራችሁም ልንገራችሁ እና ብዙ አቴንሽን ፈላጊ አትሁኑ ሲክ አታርጉ ሰዎችን ዶን ዱ ዳት ሱ ፕራይቬት ነው በጣም የግል ነው ብቻችሁን ሊያገኛችሁ ይፈልጋል ሊጠግባችሁ ይፈልጋል እንድትጠግቡት ይፈልጋል ስለዚህ እግዚአብሔር ይሰብስባችሁ ወገኖቼ ማደሪያዎቹ ያደረገን ኢየሱስ ስለኛ በሰማይ የሚታየልን ጌታ እንደዛ እኔን እናንተን ወክሎ ሊቀ ካህኑ ነው እየታየልን እየታየልን እናንተ እንዴት ይተዋችኋል እንዴት ሊተዋችሁ ይችላል እኛ ነን የተውነው ጌታ ኢየሱስ እንደ ባህታዊ እንኳን ሆኜ እንደ በከተማ ኖር የምትፈልግ ያላንተ አልኖርም ለኔ ህይወት ክርስቶስ ሞትም ጥቅም ነው እግዚአብሔር ይመስገን ኢየሱስ ይሰብስባችሁ የራሱ ያድርጋችሁ የሞተላችሁ ዋጋ የከፈለው የቸርች ደንበኛ እንድትሆኑ አይደለም የሃይማኖት ስራ ተከታዮች እንድትሆኑ አይደለም ገንዘብ እንድታዋጡ አይደለም እናንተን ነው የፈለገው እናንተን ማርታ ብዙ ጉድ ጉድ እያለ ታስቸግር ነበር ዝም አላት መቼም ሰው በተጋበን ነገር እስኪ አርፍ ድረስ ምንም ማድረግ አይቻለም ማርያም ግን እግሩ ስር ቁጭ አለች አንድ ጊዜ አንድ ወንድም በሰርጉ ላይ ማታ በራት ግዣ ላይ ቃል ካላካፈልካልኝ ረተው አካልኩት እንደ ራት ቀን ተሰብኮ ተሰርጉ አልቆ የለም እንዳልኩ ግድ የለም እባክህ እንደው ትንሽ አካፍል አለኝ ጌታ በእንግድነት ወይስ በባለቤትነት እናንተ ጋር እንግዳ ይሁንስ ባለቤት ይሁን እንግዳ ያረጋችኋል ኑሯችሁ ሁሉ እሱ ይሆናል he is going to take care of everything የኑሯችሁ እንግዳ የቤታችሁ እንግዳ ይሁን በስራችሁ እንግዳ አታርጉት ደስ አይልም ኢየሱስ እንጸልይ ኢየሱስ መልካም ነው ጌታ ክብር ለእግዚአብሔር ይሁን ይህን መዝሙር አብረን እንዘምራለን። ሁላችንም ተነስተን በተማርነው ጸጋና ልብ ውስጥ እያለን እንዘምረዋለን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ነው ውብ የሚያደርገን። ምንም ነገር ስለ ራሳችሁ አታስቡ ወገኖቼ፣ አታስቡ። የተደረገላችሁን ኢየሱስ የሆነላችሁን አስቡ፣ አስቡት ወገኖቼ። የጠፋው ልጅ ወደ አባቴ መለሳለሁ በሚል ቆራጥ ውሳኔ ብቻ ነው የተመለሰው። አሳማ እየሸተተ በረሃብና በጉስቁልና የተበላሸውን አካሉን ሰውነቱን ይዞ ወደ አባቴ ቤት ይሄዳለሁ ነው ያለው። ወደ ኢየሱስ ክርስቶስ ጋር ስንመጣ ኢየሱስ ከዚያ አባት በተሻለ መንገድ በጋርዶ አይደለም ራሱ ታርዶ ነው ያዳነን። ልብስ አምጡለት አይልም፣ እኔ ልብስ ሆንላችኋለሁ ነው የሚለን። እግዚአብሔር የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን።
ከሚቀመጡ ባንተ ማደሪያ
ለቃል መረጡ
ማሪያዎች
የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው
ጌታዬ
በመቅደስ
ከፍ
ዙፋን ስግደት ይቅረብልህ ስግደት ይቅረብልህ ማዳዎች ክቡር ነገሮች ተከምረዋል የሰማይ ሀብቶች መብራት በዘይትም ቀባቶች እጅግ ደመቁ ያንተ ልጆች
ማርያዎች
የተወደዱ በቅዱስ ቃል በመንፈስም የቀደስካቸው
ጌታዬ
በመቅደስ
ከፍ
ዙፋን ስግደት ይቅረብ ንግደት ይቅረብልህ
ካህናቶች
በመለከቶች ዘምራን በዜማ ቃሎች አንድነት ቃና ወጣ ድምፃቸው ከፍ አደረጉ በምስጋናቸው የተወደዱ ናቸው በቅዱስ ቃል በመንፈስ የቀደስካቸው
ጌታ
ስግደት ይቅረብል በዘላለማዊው ምህረቱ ልዑል ጎበኘን በቸርነቱ ጌታ ለሕዝቡ ሰጠ ሞገሱ የአምላኬ ክብር ሞላ መቅደሱ የተወደዱ ናቸው በቅዱስ ቃል በመንፈስ ስግደት ይቅረብ ወደ ኢየሱስ በመመልከት ወደ ኢየሱስ በማየት በርሱ ላይ ህይወትን በመጣል መሞላት እግዚአብሔር ይስጣችሁ ወገኖች ከላያችን ላይ ራሳችንን አንስተን ሰው ብቻ ሆነን ከመኖር እከሌ ከሊት ተብሎ ብቻ ከመኖር ወገኖቼ ማደሪያዎቹ ሆነን ቤተ መቅደስ ናችሁ ተብለን ክብሩን እንግዳ ታላቁን ጌታ የክብርን ጌታ ሰው ጥሎ ስለራሱ እንዴት ይያዛል? እንዴት ስለሌላ ነገር ያስባል? ኢየሱስ በእውነት ከብዙ ነገር አንደበታችንን ይሰብስበክ ነው። አዎ ክብር ሳናይ ነው ወገኖቼ ክብር ያልሆነ ነገር ምናወራው ጌታ ይሰብስበን።